ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ተነስተልኝ እንደምን አመሻችሁ ወንድሞቻችን። ዛሬ ረቡዕ ሐምሌ 19 ቀን 2015 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች እነዚህ የአማራ ወጣቶች ከታገቱ
ረቡዕ ሐምሌ 19 ቀን 1331 ቀናት አለፋቸው።
የወጣቶቹ ሰቆቃ ያልቃ እንበል እስከ መቼ?
ዘግይታችንን በዜና እንጀምራለን። በማስከተልም በፈጣሪያምናለው አህያይንም ማስራደው በሚል ርዕስ የቀረበውን የዕለቱን የፍኖተ ዲሞክራሲ ሐተታ እናሰማለን። ከዚያም ሰሞኑን ዮሐንስ ባያለው በአማራ ክልል ምክር ቤት ተብዬ ያድርጎት የነበረው ንግግር አስመልክቶ ከስፍራው የደረሰንን ተነታኒ እናሰማለን። በመጨረሻም የኢትዮጵያ ህዝባዊ አብዮታዊ ፓርቲ አፓልሳን ዴሞክራሲያ ክፍል አንድ ፕሮግራማችንን እናጠናቅቃለን።
ከና ወደ ቡሊሆራ ዩኒቨርሲቲ ሄዱ ተማሪዎች ከፍተኛ ውዝግብ ተጋቡ። ለ12ኛ ክፍል ፈተና ከተለያዩ አካባቢዎች ወደ ቡሊሆራ የተጓዙ ተማሪዎች ማገዳደሩ ኃይሎች ተደረሰባቸው ከባዶ ከባዱላና ድንጋጤ ምክንያት ፍርካቶች ለአካላዊና ለስነልቦናዊ ጉዳት ተዳርገዋል። ከድለው ተሸሸ ነበረች አንዲት ልጅ ቡዜ ዳልቻ ሚልኪያስ ቦሩ ህይወት ያለፈ ሲሆን ያንስ ከ8 ያላነሱ ተማሪዎች ተደረሰባቸው አካላዊ ጉዳት ሆስፒታል መግባታቸው ተረጋግጧል። የተደበደበበት ምክንያት ባይታወቅም ያገዛዙ ኃይሎችና የኦሮሞ አክራሪ ቡድኖች ችግሩን እንዳባባሱትና የጠቡ መነሻም እንደሆኑ ለማወቅ ችለናል። ከሸዋሮቢት የደረሰን የጥንቃቄ መልእክት እንደሚከተለው እናቀርባለን። የሸዋሮቢት ከተማ ወጣት የቦታ ማደራጀት በሚል ከተማውን በረከት ከሚመሩ አካላት አጀንዳ ሰጥቶት ቀይሮ ውሏል። ለህልውናው እስከ ሞት ድረስ በጫካ የሚንከራተት እንዳለ ሁሉ አጋጣሚን ተጠቅሞ ለጥቅም ገንዘብ ብሎ ህዝብን ከካዱ ባንዳ አመራሮች የሚሰጠውን አጀንዳ ተቀብሎ የሸዋሮቢትን ወጣት ከስር ለፊት የተጋረጠበት የህልውና አደጋ ከወንድሞች ጋር አብሮ እንዳይጋፈጥ እየተደረገ መሆኑ ተገልጿል። በተያያዘም የአገልግሎት ጊዜው የጨረሰ የሸዋሮቢት አገዛዝ አካል ነኝ የሚል ባንዳ አመራር ለወጣቱ አጀንዳ እየሰጠ መስሎት ማህተም በየቤታቸው ይዘው በሰፊው ህዝብን ሲያዘርፉ ይውላሉ። በአሁኑ ወቅት በወር ውስጥ የመኖሪያ ቤት መስሪያ የሚሰጡ በማስመሰል 29 ብር የሚያስገቡና ከተማዋ ማስረጃ የሌላቸው የትዳር የሁለት ዓመት ቆይታ ቦታ በስማቸው አለመኖሩን ለማሳወቅ ከ5000 ብር እስከ 10000 ብር እየተቀበሉ የሚያስፈጽሙም አሉ። ለመጨረሻም ይህን አስፈጽማችሁ ያላችሁ ማህበራት የውሸት መረጃ በመስጠት ነውረኛ ስራ እየሰራችሁ ያላችሁ የቀበሌ ሰራተኞች አስቡበት ሲሉም በአጽንኦት አሳስበዋል። በወልዲያ ከተማ በጸጥታ አካላት በታጣቂዎች መካከል በተደረገ የተኩስ ልውውጥ 5 ሰዎች መገደላቸው ተገለጸ። በአማራ አካባቢ ሰሜን ወሎ ዞን ወልዲያ ከተማ ሁት ከምሽት 2 ሰዓት ገደማ የፖሊስ ሚሊሻ አባላት ከታጣቂ ኃይሎች ጋር ባደረጉት የተኩስ ልውውጥ የጸጥታ አካላት ንጹሃን መገደላቸውን ተገልጿል። በከተማ ፒያሳ ተብሎ በሚጠራው አካባቢ የምሽት ተራኛ በነበሩ የፖሊስ ሚሊሻ አባላት ከፋኖ ታጣቂዎች ጋር ባደረጉት የተኩስ ልውውጥ መንገድ ዳር በቆሙ ጥት የነበረ የሁለት ልጆች እናትና በርካታ ወጣቶችም ተገድለዋል። ከሰዓታት በቆየ የተኩስ ልውውጥ ከሟቾች ባለፈ የጸጥታ አካላት ላይም የአካል ጉዳት መድረሱን ለማወቅ ችለናል። የወልዲያ ከተማ በጉዳዩ ላይ በሰጠው ምላሽ ውድ ምሽት በከተማ የነበረ የተኩስ ልውውጥ በርካታ ዜጎች መሞታቸውን አወስቶ የችግሩ መነሻና መድረሻ ግን ኦሮሞን ነፃነታችንን ብለው የሚንቀሳቀሱ ጽንፈኛ አካላት እንደሆኑ ጠቁሟል። በተኩስ ልውውጡ ስለተገደሉት ሌሎች ሰዎች የጸጥታ አካላት ለቀረበላቸው ጥያቄ በጸጥታ አካላትና በንጹሃን ስለደረሰው ጉዳት አገዛዙ ሙሉ በሙሉ ተጠያቂ መሆኑንም አውስተዋል። የኦሮሞ ብልጽግና መራሹ አገዛዝ አማራን በወታደራዊ አገዛዝ ለመተካት አስፈላጊውን ዝግጅት እንደጨረሰ ተሰማ። አበው ታደሰ በዋና አዛዥነት የሚመራው ቡድን ሙሉ ስልጠና በመውሰድ በባህር ዳር ከተማ መኮድ ማዘዣ ቢሮውን አድርጎ ከተሟል። በአዲን በማስወገድ የመሪነቱ ስራ የሚሰሩ በአበው ታደሰ ስር 78 ከፍተኛ ወታደራዊ ካድሬዎቹ ተገቢውን የአስተዳደር ስልጠና በመውሰድ በባህር ዳር ሐምሌ 17 2015 ዓ.ም ገብተው በተዘጋጀላቸው ቦታም አርፈዋል። የአማራ ህዝባዊ ኃይል እነዚህን ጸረ ህዝብ አካላት ያሉበትን ቦታ ተረድቶና አውቆ ሊፋለማቸው ይገባል። ለጊዜ የተዘጋጀላቸው ቦታዎች አንደኛ ሶሊያና ሆቴል ባህር ዳር ቀበሌ 14፣ አባይ ማዶ ባህር ዳር ቀበሌ 4፣ ተፈሪ መኮንን ሆቴል ባህር ዳር ቀበሌ 4 እና ታደሰ ፔንሽን ባህር ዳር ቀበሌ 04፣ ደራ ሆቴል ባህር ዳር ቀበሌ 01 ልዩ ቦታው በግተራ እየተባለ የሚጠራው ከሚገኘው አካባቢ አርፈዋል። አባው ጋር አብረው ታገዛው የተመደቡ ከፍተኛ አመራሮች ዶክተር ጌታቸው ጀምበሬና ዶክተር ሰማጥሮና ሲሆኑ ለዚህ ቡድን አስተዳጆች ነገሮችም ይያሟሉ ይገኛሉ። የባዲን ተዋረድ ካድሮችም በዞን በከተማ በወረዳ የሚገኙትን አዋይቶ ቀደም ሲል በተገኘው ግብአት ከፋኖ ጋር አንድ ሆኖ በመገኘትና አሁንም የመጨረሻው ስራ ላይ በተሰበው ኦፕሬሽን በተቃራኒው በመቆም ከፋኖ ጋር አንድ ሆኖ ከተገኙ መዋቅሩን አጥፍቶ በወታደራዊ አስተዳደር መተካትና ፋኖን ለማጥፋት ነው ዛሬ ለሊቱን ሙሉ ኃይል ሲያስገቡ ያደረው። መከላከያ ሰሜንና ደቡብ ወሎ ዞን ስምሪት መስጫ ማዘጃ ካምፕ ኬሚሽ አድርጓል። ሌሎች አካባቢዎች ለመከላከያ ደጀን መሆን የሚችሉ ህዝብ የለም ተብሏል። ይህ ተግባር ደግሞ መከላከያ በአማራ ህዝብ ጭራሽ ጠላት መሆኑን አረጋግጧል በማለት ህዝቡ ከመከላከያ በተቃራኒ እየቆመ ነው። በተመሳሳይ በጎንደርም የመከላከያ ማዘጃ ጭልጋና አርማጮ ትክል ድንጋይ የተመረጡ ሲሆን አዊ ዞን እንጅባራ ከተማ ላይ እየተጠና እንደሚገኝም መረጃዎች ጠቁማሉ።
ሀዲያ ዞን በዞኑ በሚገኙ 22 ወረዳዎች ማዳበሪያ ለገበሬዎች በወቅቱ ባለመቅረቡ በሰኔ ወር የሚዘሩት የእህል ዘሮች ውስጥ ባቄላና አተር መሬቱ ለዘር ተዘጋጅቶ ማዳበሪያ ባለመገኘቱ ሳይዘራ ወቅቱ አልፏል። በሐምሌ ወር የሚዘሩት ስንዴ፣ ገብስ፣ ማሽላና ጤፍ መሬቱ ተዘጋጅቶ ማዳበሪያ ባለመቅረቡ ለወሳና ከተማ ቅርብ ከሆኑ ወረዳዎች በተለይም ከሊሙ ወረዳ ገበሬዎች ማዳበሪያው እንዲሰጣቸው ሞፈርና ቀንበር ይዘው ሐምሌ 17 2015 ሰላማዊ ሰልፍ በማድረግ ወደ ዞኑ አስተዳደር ጽህፈት ቤት በመሄድ ላይ እያሉ የህዝብን የመፍት ጥያቄ ለማፈን የዞኑ አስተዳደር የሚጠቀምባቸው ፖሊሶች ሰልፈኞችን ደብድበዋል። የገበሬዎችን ደም ማፍሰሰዋል። ከስድስት በላይ ገበሬዎች ታስረዋል። ማዳበሪያ ለገበሬው ተከልክሎ ለነጋዴዎች ተሰጥቶ አንድ ኩንታል ማዳበሪያ እስከ 15000 ብር አንድ ከረጢት ወይም 50 ኪሎ ደግሞ 7500 ብር እየሸጡ ገበሬዎችን እያሰቃዩ ይገኛሉ። በአንዳንድ አካባቢዎች አንድ ከረጢት ለአራት ገበሬዎች ወይም በአንድ ንዑስ ወይም ከ50 እስከ 60 ገበሬዎች በሚገኙበት ሰባት ከረጢት እንዲከፋፈሉ በመስጠት በክፍፍሉ ወቅት ጸብ እንዲፈጠር መደረጉንና ለዘር የተዘጋጁት መሬቶች በማዳበሪያ አለመኖር ዘር ሳይዘራ ጾም የሚያድሩና ዳዋ የሚወርሳቸው በመሆናቸው የሚመጣው አመት ለሚፈጠረው የምግብ እጥረትና ረሃብ ከፍተኛ ጭንቀት እንዳላቸው ከወሳና የደረሰን መረጃ ያመለክታል።
ዜናው በዚህ አበቃ። Yeah.
የረቡዕ ሐምሌ 19 ቀን 2015 ዓ.ም የፍኖተ ዴሞክራሲ ሐተታ በፈጣሪ አምናለሁ አህያይንም ማስራለሁ የጥንቶቹ ሁሉንም ነግረውን በተጨባጭ ተግባርም ምሳሌ ተመክሮ አቆይተውልን አልፈዋል ከአድዋ ድል ራሱ አያሌ ተመክሮን ዛሬ መገብየት ይቻላል ደርግና ወያኔን በጽናት ታግለው የተሰውትም በውድ ደም የተገኘ የቅርብ ተመክሮ ሰጥተውናል በበቂ ግን ከራሳችን ሰፊ ተመክሮ ተምረናል ማለት አያስደፈረም ከባድ መቅዳቱ ቢቀናንም ይህንንም በቅጡ አውቀናል ለማለት አፍ ሞልቶ መናገር አይቻልም የሥራቱ ቆንጮ ኮሎኔል ራሱ የጥራዝ ነጠቅነት ምሳሌ ነው ሐሰትን አቅፎ ሽሩሩ የሚል ስለሆነ ዋልጌነት ተስፋፍቶ ሕፃናት ሳይቀር የሚደፈሩበት ማፈሪያ አገር ሆነናል መንግሥተ ብየው ከረሃብተኛው ስንዴ የሚሰርቅበት ገዢው ትንግርት ምታታለኝ ሲል የማያፍርበት በይፋ ተረኛንን ቦታውን ተውልን የሚሉበት ምኑ ቅጡ ጉዶች ከማናቀው ባህር ወጥተው ፈልተውብናል የመጀመሪያው ፍጥር ኦሮሞ ነበር ስሙንም አዳም ብሎ የሚያደናግረው አማራ ነውም እስከ ማለት ደርሰዋል ለአውሬው ኮሎኔል በመጀመሪያ ድጋፍ የሰጡ በርካታ የነበሩ ቢሆንም ባለፉት ጥቂት ዓመታት ግን የኮሎኔሉ አገዛዝ ጭፍንና የለየለት ጸረ ኢትዮጵያ ጸረ ሰው አምባገነንና ፋሽስት መሆኑን ብዙዎች በደም በታጀለ ተመክሮ በፍጅትና ሰቆቃ እንዲገነዘቡ ተደርጓል ዛሬ በብዥታ ሳይሆን ይሁነኝ ብለው የሚደግፉት ብቻ ናቸው ያሉት የዘረኛ ጭፍሮች ጎራው ተለይቷል ብልጽግና ተብየው ከሰፊው ህዝብ ጋር በአብይ ቅራኔ ተፋጧል ከመጀመሪያው ከጠዋቱ ኮሎኔሉና አገዛዙ በኢትዮጵያ ላይ ባዕድ ጠላት ያመጣብን መርገም ነው ብለው አቋም የያዙት ኢህአፓ ለምሳሌ የድርጅት ግዳጃችንን ተወጥተናል ህዝባዊ ቃል ኪዳናችንን አክብረናል ብለው ቢኩራሩ አግባብ አላቸው ጠቅላይ ሚኒስትሬን አገኘሁ ብለው ለአምባገነኑ የሰገዱ የካዱ ጫማ የሳሙ ግን እስካሁንም በይፋ ህዝብን ይቅርታ ያልጠየቁ በመሆናቸው ውጉስ ከማሪዎስ ከመባል አያመልጡም አጠፋን ሲሉ በለሆሳስ እንኳ ሳይሰሙ የትግል ጎራ በረት ይመስል ገልበጥ ብለው ታጋይና አገር ወዳድ መስለው እንደገና ህዝባዊ ትግሉን ሊያደናቀፉ ሲጥሩ ተመሳስለው ከሽንፈት ሊደባልቁን ሊጫወቱብን ሲነሱ ልንሞኝላቸው ከቶም መፈቀድ የለበትም ህዝባዊ ኃይሎች ቡከንና ከሃዲዎችን መልሰው የአመራር ቦታ ሰጥተው ዳግም የጠላቶች የዘረኞች ሰለባ መሆን የለባቸውም አባበሉኝ የሚል አጸያፊ ወያኔ አሁንም በህዝብ ላይ በአማራው ላይ እየተነሳ ሲያቀረሽ መቻል መቀበል ሊፈቀድ አይገባውም በዚህ መስክ ሲኖዶሱ ሃይማኖታችንንም ሆነ ምዕመናንን አላከበረም አላስከበረም ዘረኞች ሊሻሻሙ ሊያረክሱ ሜዳ ለቆላቸዋል ህዝብና አገርን ይጠብቃል የተባሉት ተቋሞች የህዝብን አሰቃይ ፈጂና የዘረኛ የግል ሎሌ ከመሆን አላመለጡም የምን ጭቁን ወታደር የፍጅት መሳሪያ እንጂ ምሁር ተብዬዎችም ያው ዶክተር ተብዬው በበዛበት አገር የመሐይምነት ነጸብራቅ ሆነው ባልማር ይቅርብኝ የሚያሰኙ ማፈሪያ ሆነው እየታዩ ነው ትችታችን የጅምላ ባይሆንም መለያቸውን መጠቆሙ አስፈላጊ መሆኑ አልቀረም በዚህ ሁኔታ ውስጥ እየታገሉ ያሉ አገር ወዳዶች ኢትዮጵያውያን ከራሳችን ተመክሮ ትምህርት ቀስመው ትግላቸውን መቃኘት ይጠበቅባቸዋል መደራጀትና እዩኝ እዩኝ ባይነት አንበሳ ነኝ ፉከራ ወደ ጎን ትቶ በህቡ በሙያተኛነት ተደራጅቶ ተመክሮን ያቀፈ ስልት አስቀድሞ መታገል መቻል ይኖርባቸዋል ጎራቸውን በሁሉም ፈርጅና መንገድ ማጽዳት ሰንደቅ ዓላማችንን ማክበር የወያኔን ቡትቶ ባንዲራ ማቃጠል ወያኔ ደጋፊዎችን ማግለል በአገዛዙና አጫፋሪዎቹ ላይ ማኅበረሰባዊ ማዕቀብን ማጠናከር በሕዝብ ጠላቶች ላይ ተገቢውን እርምጃ መውሰድ ፋኖነትን ማስፋፋት ማጠናከር ባገር ላይ ቅንጣትም አለመደራደር ወዳጅ ጣላትን ጠንቅቆ መለየት እሳቱን ወደነሱም ጎራ ማዳረስ ወዘተ አማራው በደሙ ያስመለሰውን መሬት ለወያኔ ሊያስረክብ አገዛዙ ተስማምቶ በጋራ አማራው ላይ ዘመቻው እየተከነባበረም ነው አፋሩ ላይ ደቡብ ህዝብ ላይ አኝዋኩ ላይ ወዘተ የፍጅት ዘመቻቸው ተዘጋጅቷል በጀመሩት የጥፋት ፀረ ኢትዮጵያ ዘመቻ ቀጣይ ናቸው እንጂ ወደ አገርና ቀና ጎዳና አይመለሱም ከቀን ወደ ቀን ወደ ከፋ ዘረኝነትና ወንጀል እየዘቀጡ ናቸው ጎይቶምና ራርሳ አሁንም ተሳስረዋል የሚደቅሳ ልጅ ላንለያይ ላንፈታ ተቆራኝተናል ባለችው መንፈስ መሰረት የኦሮሞማ ፋሽስት ምሁሮች አሁንም አንድነት ቢርቃቸውም የወያኔም ዘረኞችና ጳጳሶችም በመንጋነትና ጸረ ኢትዮጵያነት ግን የተሳሰሩ የሰመሩ ናቸው ይህ አይዘንጋ ብርሌ ከነቃ መቼም አይሆን እቃ ዘረኞችና ጭፍሮቻቸውን በጽናት እንታገላቸው
ቀጥረኞቹን ይዞ ሲመክር መሰንበቱ የማይዘነጋ ነው ከነዚህ መካከል አቶ ዮሐንስ ቦያለው አንዱ ነው ስለዚህ ምክር ቤት በማለት የተፈጠረውን ችግርና መፍትሄ የሚያጠና ቡድን ይዋቀር ምን ጥያቄ ምንም አይነት መፍትሄ ከማይጠበቅበት ከገርሙ በአዲን የምክር ቤት አባል አቅርቧል ይህንን የኛም የገመገመንና ያየነውን እንደሚከተል ይፋ እናደርጋለን ይህ በአዲን በባዶ አዳራሽ ተሰብስቦ በመቃብሩ አዚማ ላይ የወሰነ ወርቅ ድርድር ወሬ አሁን ወደ መሬት ለማውረድ እየተፈጨረጨሩ ይገኛሉ። የምን እርቅ ድርድር? እርቅ ድርድር ብሎ ነገር የለም። ከማን ጋር ነው ድርድሩ? እርቁስ ከማን ጋር ነው? ሙሉ በሙሉ አገዛዙና ግብረ አበሮቹን እንደራሴ ሆነው አማራን የሚያፈራምሱ ሞግዚት ባሪኖችን ነባር ካድሮች ከርተው ወደ ህዝብ ኃይሉ ተሸወጥንም የሚሉ ነገር ግን ውስጣቸው ከአገዛዝ ጎን የተሰለፉ እንደነ ዮሐንስ ቦያለው ያሉ የተዘበራረቀ ሀሳብ የሚያቀርቡ አካላትንስ ማድመጥ ይገባል። አዎ ለነዚህ ከሃዲ አካላት ጆሮ መስጠትም ሆነ አጀንዳ ሊያስቀይሩ በአገዛዙ ተቀጥረው እየገቡትን ማድመጥ ቦታ መስጠት ወይም አጀንዳን እንደሚያስቀይሩ አውቆ ሲራቸውን ማምከን ካልሆነ በስተቀር ምንም አይነት ጠብ የሚል ለአማራ ህዝብ ጥቅም የሚውል ነገር አላገኘንም። ነገር ግን ስለ ድርድር ተብዬ የባሪን ወሬ እየተወራ ነው። በወሎ በኩል የመሪ ወዳጅን የቀረ የምስራቅ አማራ ፋኖ ብፁዕ አቡነ ኤርሚያስ የራየው ዘወልድ የሚባለው ቡድን ለማስታረቅ እንደተዘጋጀም ሰምተናል። መሪ ወዳጅ ግን ለሁለተኛ ጊዜ የሚሸወድ አይመስልም። የምስራቅ አማራ ህዝባዊ ኃይል አሁንም በገድሙ ባሪን ብሎም በአገዛዙ ካድሬዎች እና ቅጥረኞች እንዳይሸወድ ማስጠንቀቂያ ሊሰጠው ግድ ይላል። ባሪን በሌላ በኩል የተበተነ የፋኖ አመራር የነጠረ አንድ መሪ ስለሌለው ፋኖ አንድ መሪ ፈጥሮ አደጋ ከሚሆንብን ብአዴን በደመቀ መኮንን ኔትወርክ ውስጥ ባሉ እንደነ ዶክተር ወንዶሰን ከሚመራው እስር ቤት ካለው ቡድን ጋር ለምን ድርድሩን አልፈጽምም ማለቱም ተሰምቷል። ብአዴን ለፌክ ያሰረውን የነ ዶክተር ወንዶሰንን ቡድን የፋኖ መሪ አድርጌ አውጥቼ ላጀግነውና ከሱ ጋር ልደራደር ማለቱም አይዘነጋም። እንግዲህ መላው ኢትዮጵያውያን በተለይ አማራ እነ ዶክተር ወንዶሰን እነ ዮሐንስ ቦያለው በርካታ እነ እስክንድርን ጨምሮ ለ ሲራ እንደመጡ አውቆና ተረርቶ ጀሮ እንዳይሰጣቸው አማራን ለመከፋፈል አሁን ከጀመረው የትጥቅ ትግል ብሎም ኢትዮጵያ ነጻ ከመውጣት ታላቁን የትግል መስመር ለማውጣትና አጀንዳ ለማስቀየር እንደመጡ ሊያውቅ ይገባል። በዚህ ጉዳይ በርካታ ፋኖች እና የፋኖ መሪዎችም እነሆ እንደሰም የፋኖ መሪ የሚሆኑበትን ምንም ምክንያት የለም ብለዋል። ዶክተር እንደሰም የደመቀ መኮንን ጆሮ ነው። ይህ ግልጽ ነው። የሸዋ ፋኖ እና ደቡብ ጎንደር ላይ ምርጥ የተባለ ፋኖችን ያስበላ እሱ የኮማንድ ኮሚቴ ሆኖ ሳለ በተቋቋሙ የአማራ ማህበራት ድርጅቶች ላይ ሁሉ ተንደርድሮ ፕሬዝዳንት እየሆነ የአማራን ትግል ያቀጨጨ አካል ነው። ይህ በታሪክ ተከትቦ ተቀምጧል። ከ18 በላይ የአማራ ማህበራትን የሚመረው በቤተ ክርስቲያን ሞአተ ዋዱን ሳይቀር በመርነት የጠለፈው ዶክተር ወንደሰን አይወክለንም የሚሉ ፋኖች ተደምጠዋል። በፍጹም የባድ ኔትወርክ አይመራንም አይወክለንም ብለዋል። እነ ዮሐንስ ቦያለው ትላንት የባድነት ባርታ ጋር የነበሩ ከነ ስብሐት ከነ በረከት ስምኦን ጋር አብረው ባድን ላይ ተወሽቀው የአማራን ህዝብ ሲጨቁኑ ሲገሉና ሐሳቡን ሲያቀጭጡ ሲያመክኑ ከጥላት ወያኔና ከብልጽግናው ጋር ሆነው ቤት ዘግተው ስለ አማራ ሞትና መቃብር ሲመክሩና ሲዘክሩ የኖሩ አካላት መሆናቸው ግልጽ ነው። ዛሬ ደርሰው ለአማራ ተቆረቆርን ብለው በአገዛዙ ተልዕኮ ተቀብለው የአማራን ትግል ለማምከን ስራ ተውለዋል። እንደራደር እንወያይ ሲሉም ተደምጠዋል። የአማራ ህዝብ ኃይል ግን ከማንም ጋር አይደራደርም፣ ከማንም ጋር አይወያይም። ነገር ግን ለአንድና ለመጨረሻ ጊዜ ጸረ ህዝቦቹን ማስወገድ የመጨረሻ ግቡ ነው። የነ ዶክተር ወንደሰን እስር ባድን ለማዳን የሚከፈል መስዋዕትነት መሆኑንም ልብ ይሏል። እስር ቤት በፌደራል ፖሊስ ተጠበቀው አዳራሽ ተዘጋጅቶላቸው በባድን አባላት አመራሮችም የሚጎበኙ አካላት ናቸው። እነሱን በማጀገን የፋኖን ትግል ለመቀማት ለመጥለፍ እነሱን የፋኖ መሪ አድርጎ በማውጣት እንደ አብን ለማዳ የቤት እንስሳ ለማድረግ የሚሰራ የከሸፈ ሴራ ትላንት ተበልተንበታል። ዛሬ ግን ድጋሚ ልንበላ ይገባናል። በዚህ ውስጥ ግን ሁሉም እስረኛ አንድ ናቸው ለማለት መረጃው እንደሌላቸው ሆኖ ነው የፋኖ አለቆችም የሚጠቁሙት። ይልቅ ልንገራ ስማ፣ በአገዛዙ ታዝዞ ፋኖን ሄዶ የተዋጋ ፖሊስ የሚሆን ሚሊሻ ቢሞት አንፈታም አናለቅስም። በድር ማለትም በአካባቢ አጣር በጥሬ ተቀጥሮ አይለቀስለትም፣ ቤተሰቡንም አናጽናናም የሚል ውሳኔ ተወስኗል። ፋኖ ማለት የኛ ጋሻ፣ የኛ ክንድ፣ አምባ መጠጊያችን፣ የወደፊት የነጻነት ቀንዲላችን ነው በማለት ሰሜን ወሎ መቄት ወረዳ ደጎዝ ደፈርጌ የሚባል ቀበሌ ሙሉ በሙሉ መወሰኑም ተነግሯል። ይህ ሊጠናከርና በተከታታይም ሌሎች አካባቢዎች ሊጠቀሙበት የሚገባ ትልቅ ተሞክሮ ነው። በሌላ በኩል የማዳበሪያና የምርጥ ዘር ጥያቄው ከአማራ ገበሬ አልፎ የሁሉም አካባቢዎች ዜጎች ጥያቄ መሆኑ አይቀርም። የትግሬ ገበሬዎች እንደ ድሮ የወሳኝነት አቅም በማጣቷ ምክንያት እንደ ሌሎች የኢትዮጵያ ገበሬዎች ሞፈርና ቀንበር ተሸክመው ጅራፍ እያጮሁ አደባባይ ወጥቶ የሚጠይቁት አካል ባይኖርም ሰብሰብ ብለው የግብርና ጽሕፈት ቤት ተንኮልኩለው ፀሐይ እየጠጡ መቀመጣቸው አልቀረም። ሸዋ የቱለማ ኦሮሞ በአህያ የሚያጋግዘው በርካሽ ዋጋ የሚሸምተው ማዳበሪያ ከኦሮሞ ውጭ ሌሎች የሀገሪቱ ገበሬዎች የህልም ቅዠት ሆኗል። እንዲሁም የአፈር ማዳበሪያ የሚጠይቁ ገበሬዎች ቆማምጠጣለው የሚለው የኦሮማው አገዛዝ ሰሞኑን በደቡብ በጉራጌ አካባቢ ማዳበሪያ የጠየቁ አባቶች በፖሊስ መወገራቸው ተመላክቷል። ጉራጌ ማዳበሪያ ከመከልከሉ ውጭም በኦነግ ታጣቂ ይጸዳ ዘንድ ስለተፈረደበት ሰሞኑን ጉራጌ በጥይት እየተረፈረፈ ነው። ጉራጌ ለኦሮማ መስፋፋት መሃል ላይ የተደነቀረ ደንቀራ አድርገው ነው የሚያወጡ ኦነጎቹ። ስለዚህ የጉራጌ መከራ አሁን ገና ሀብሉ ይጀምራል ማለት ነው። ከዚህ ውጭ ሌላ አማራጭ ዮሐንስ ቦያለው ስለሚያወራው ከፋኖ ጋር ድርድር ስለሚለው ሐሳብ ጆሮን እንዳትሰጥ። መለው የአማራ ህዝባዊ ኃይል የአማራ ገበሬ ብሎም የአማራ ምሁርና የአማራ ተማሪዎች ማህበር በየአደረጃጀቱ የተዋቀራችሁ ኢትዮጵያን ነጻ ለማውጣት ሌት ተቀን የምትሰሩ አካላት እነዚህን አስመሳይ ለጆሮ የሚገባ ቃላትም እንኳን ቢናገሩ ሳትመረምሩ እንዳትወስዱ እናሳስባለን። ቅጥረኞቹ ይልቃል ቄስ፣ ሼክ፣ ታቦትና መሰል ይዘው የዘር ጊዜ እስኪያልፍ የሚልሆን ማደንዘጃም አትስማ። ሰሞኑን ባህሪን በባህር ዳር ቄስና ሼክ መነኩሴና ኡስታዝ ሲያሰለጥን ከርሟል። ዘወልድ የሚባለው በራያ ሽማግሌ ቡድን ባለፈው ምስራቅ አማራን ካስበላ በኋላ አሁን ደግሞ በድጋሚ በባህር ዳር ካርሞ ትላንት ራያ ገብቶ ሳይውል ሳይድር ወደ ፋኖ ለሽምግልና መሄዱንም ሰምተናል። ጥራውን ገፈው አሳፍረው መልሰውታል። ጦርነቱ አድማሱን አስፍቷል። ስለዚህ አስመሳይሎችን እንደ ዮሐንስ ቆ ያለው እንደነ እስክንድር እና የመሳሰሉት በእስር ቤትም ይሁን በጠባቡ ዓለም ውስጥ የሚንቀሳቀሱ አማራ ላይመለስ ለመጨረሻ ትግል ተነስተዋል። ስለዚህ ይህን ኃይል በምን መንገድ እናምከነው? የትጥቅ ትግሉን እናክሽፍበት እናንኮላሽ በሚል ተሳቢ ገንዘብ ተከፍላቸው በአገዛዙ ቁጥረኛ ሆነ የመጡ አካላትን ጀሮ ሳትሰጥ ትግልን ብቻ እንድትመለከት የመጨረሻ ማሳሰቢያ ነው። ወያኔ ከጥንት እስከ ዛሬ የማይድን በሽታ ሆኖ ለኢትዮጵያ ብሎም ለትግራይ ትልቅ መቅረሳው ነው ቀጥሏል። ወያኔ መንደር ሁሉም ነገር ስልጣን ማስጠበቂያና ብቻና ብቻ ነው። ህዝብ፣ ሃይማኖት፣ ሀገር፣ የሰው ህይወት ወዘተ የሚውሉት ስልጣንን ለማስጠበቅ ብቻ ነው። ራሱን ክርስቶስ ቢያገኙት እንኳን ለስልጣን ማስጠበቂያ ሲሉ እንደሚሰቅሉት ጥያቄ የለውም። ባለፉት 40 ምናምን አመታት ወያኔ ስልጣን ለማግኘትና ከዛም ስልጣንን ለማስጠበቅ እያንዳንዱን የማህበረሰባችንን እሴት ንዶታል። በሚያሳዝን ሁኔታ ግን ሁሉም ግዛት መስዋዕትነት የከፈለው የሞተው የቆሰለው የተጎደው የተራበው የታረዘው የተቸገረው መከራውን እያየው ግን ህዝቡ ነው። ወያኔ ምን ሆነ? በህዝብም ባና ደም አተረፈ እንጂ ከስሮ ማውቅ የወያኔ ቆሻሻ ስራ ይቀጥላል። የህዝብ ሰቆቃ እንዲሁ በቃ የሚባል የሚል የገበው ትውልድ በሰሜናዊ ተቆቀው በትግራይ እስኪፈጠር ድረስ አሁን ደግሞ በቤተ ክህነት ገብቶ ትግራይን ገነጥላለው በሚል የተጣመመ መንገድ እንቅስቃሴውን አጠናክሮ ቀጥሏል። ይህም አቡነ ሰላማን የሚያውቁ የአቡነ ሰላማ ወንበር አቀንቃኞች ትልቅ እጃግሮቹ ናቸው። የአቡነ ሰላማ መንበር መስረተናል የሚሉ በሃይማኖት ካባ የተሸፈኑ የጎሳ ፖለቲከኞች የሚሰሩት ስራ አቡነ ሰላማን በፍጹም የሚወክሉም አይደሉም። ሲጀመር አቡነ ሰላማ በቀደመው ስማቸው ቅዱስ ፍሪሚላጦስ በትውልድ ሶሪያዊ በአንዳንዶች ዘንድ ግሪካዊ እንጂ ትግራዊ አይደሉም። በነገራችን ላይ ትግራይ የሚለው ቃል ለመጀመሪያ ጊዜ በታሪክ በጽሁፍ ተጠቅሶ የሚገኘው በአሁኑ የኤርትራ አካባቢ በ10ኛው መቶ ክፍለ ዘመን የአክሱም መንግስት ካከተመ ከሶስት ዓመት በኋላ ነው። በዘመን አክሱም የነበረው ሁኔታ ከሚያስረዱኝ ወሳኝ የሆኑ የታሪክ ማስረጃዎች መካከል የአዶሊስ የሐውልት ላይ ጽሁፍ፣ የ4ኛው መቶ ክፍለ ዘመን የንጉስ ኢዛና የድንጌ ላይ ጽሁፍ እንዲሁም የ6ኛው መቶ ክፍለ ዘመን የኮስሞስ ጽሁፍ ላይም የሌሎች ብሔረሰቦች እንጂ ትግራይ የሚባል ነገር አልተጠቀሰም። አንዳንድ የታሪክ ሊቃውንት እንደሚገልጹት አክሱም የሚለው ስራው ቃል ራሱ አህ ከሚለው የአገውኛ ቃል ትርጉሙ ውሃ ማለት ነው እና ስዩም ከሚለው የግዕዝ ቃል የተሾመ ሹም እንደማለት ነው። በአንድ ላይ ተጠቃሎ ሲነበብ የውሃ ሹም የሚለውን ትርጉም የሚሰጥ እንጂ ከትግረኛ ቋንቋ ጋር የሚገናኝ አይደለም። እስከዛሬ ድረስ በአክሱም ማይ ሹም የውሃ ሹም ተብሎ የሚታወቅ ቦታ መኖሩም ስያሜውን እውነትነት ያጠናክራል። ለረጅም ዘመን የዋግ ሰቆጣ መሪዎች ዋግ ሹም በሚል የማዕረግ ስም ይጠሩ የነበረ እንደነበር የሚታወስ ነው። ከላስታ ነገስታት መካከል ሁለቱ ግርማ ስዩም የንጉስ ይምርሃነ ክርስቶስ አባትና ዣን ስዩም የንጉስ ላሊበላ አባት ተብለው ይጠሩ እንደነበር ልብ ይሏል። ይህ ከሆነ አቡነ ሰላማም ሆነ የአክሱም ዘመን ስልጣኔ ቅርሶች የትግራይ ማህበረሰብ ብቻ እንደሆኑ አድርጎ መግለጹ አግባብነት አይደለም። በ330 ዓመተ ምህረት ተሹሞ የመጀመሪያው የኢትዮጵያ ጳጳስ የሆኑት ቅዱስ ፍሪሚላጦስ ብርሃነ ወንጌልን በመላው ኢትዮጵያ እንዲደረስ ታላቅ ሐዋርያዊ ተጋድሎ የፈጸሙ አባት በመሆናቸው በኢትዮጵያውያን ዘንድ አባ ሰላማ ከሳቴ ብርሃን፣ የሰላም አባት፣ ብርሃን ገላጭ ተብለው ይጠራሉ። የአሁኖቹ የአባ ሰላማ መንበር አቀንቃኞች ደግሞ በተቃራኒ ለቤተ ክርስቲያን የሰላምና የይቅርታ ጥሪ ጀርባቸውን የሰጡና በቅዱስ ፓትርያርኩ ለተመረው የሰላም ልዑክ በር ዘግተው የጠፉ የጨለማ አበጋዞች ናቸው። አባ ሰላማ በአክሱም ባለ 13 መቅደስ በጽዮን ማርያም ስም የምትጠራ በሀገራችን የመጀመሪያ የሆነች ትልቅ ቤተክርስቲያን አሰርተዋል። ከአክሱሞች በሌሎች የሀገራችን አካባቢዎችም በርካታ ቤተክርስቲያናትን አሳንጸዋል። የአቡነ ሰላማ መንበር መስራችንን ባዮች ደግሞ እንኳን ቤተክርስቲያን ለመስራት የተሰራውን ቤተክርስቲያን ዘግተው ቅዱስ ፓትርያርኩና የመሩት ልዑክ በአፋ ጸሎታቸውን አድርሰው እንዲመለሱ ተገደዋል። አባ ሰላማ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሲኖዶስ ሕግ የኤጲስቆጶስ መንበር እንዲኖራትና በ350 ዓመተ ምህረት ክርስትና የኢትዮጵያ ብሔራዊ ሃይማኖት እንዲሆን ያስቻሉ ታላቅ መንፈሳዊ መሪ እንጂ በዛሬዎቹ ጠባብ ብሔርተኞች የጎሳ ሲኖዶስና መንበር ለማቋቋም በሚያልሙ ስብስቦች ልክ የሚመዘኑ አይደሉም። አባ ሰላማ በመላ ሀገራችን ትምህርተ ክርስትና እንዲስፋፋ ስርዓተ ቤተክርስቲያን መሰረት እንዲይዝና እንዲጠናከር ያደረጉ እንዲሁም ቅዱሳት መጽሐፍትን ከልዩ ልዩ ቋንቋዎች ወደ ግዕዝ ቋንቋ የተረጎሙ የመለሱ ታላቅ የሀገርና የቤተክርስቲያን ባለውለታ ናቸው። የአሁኑ የአባ ሰላማ መንበር አቀንቃኞች ደግሞ በትግራይ ምድር ኦርቶዶክሳዊ ክርስትና እንዲዳከም፣ ስርዓተ ቤተክርስቲያን እንዲፈርስ፣ በአንጻሩ ደግሞ የተሐድሶ ኑፋቄ እንዲስፋፋ፣ የጎሳ ፖለቲካ ርዕዮተ ዓለም እንዲሰለጥን ያደረጉ ያሉ የሀገርና የቤተክርስቲያን እዳዎች ናቸው። አባ ሰላማ ለግዕዝ ፊደላት አናባቢ በመፍጠር ከግራ ወደ ቀኝ የመጽሐፍ የማንበብ ዘዴን በመጀመር ለግዕዝ ስነ ጽሑፍ መሰረት የጣሉ ድንቅ አባት ናቸው። የዛሬዎቹ ስብስቦች ደግሞ ሁሉን ነገር ወደ ግራ ለመውሰድ የሚታትሩና የሀገሪቱን ብሔራዊ ቋንቋ መጠቀም እንኳን ነውር አድርገው በአደባባይ ማገዳቸው እንደ ጀግንነት የሚቆጥሩ አስገራሚ ነውረኛ ፍጡሮች ነው። አባ ሰላማ በመላው ኢትዮጵያ የወንጌል ትምህርት ለማዳረስ ሚስጥራተ ቤተክርስቲያን ለመፈጸም የሚራዷቸውን ቀሳውስትና ዲያቆናትን ሹመዋል። እርሳቸውም ስም መጠቀሚያ የሚያደርጉ የአሁኖቹ ግለሰቦች ደግሞ የከበረውን የጵጵስና ስልጠና ወርደው የጎሳ ሹመት ለመስጠት ማሰባቸው ብቻ ሳይሆን እንደ ምድራዊ የስራ መስክ ያለ ሀፈት መነኮሳት ለኤጲስቆጶሳት እንዲወዳደሩ ማስታወቂያ እስከማውጣት የደረሱ አንገት አስደፊዎች ናቸው። አባ ሰላማ ነገስታትና አብርሃና ጽባሃን በትምህርተ ክርስትና ቆጥቶ በማሳደግ መንፈሳዊ ፍሬ እንዲያፈሩና ምስጉን የሀገር መሪዎች እንዲሆኑ ታላቅ ስራ ሰርተዋል። የቅዱስ አባታችን ስም መጠቀሚያ ያደረጉት የአሁኖቹ ስብስቦች የጎሳ ፖለቲከኞች አሽከሮች መሳሪያዎች ሆነው ሀገርና ቤተክርስቲያን ለማፈስ እንቅልፍ አጥተዋል። ሲጠቃልል በታሪክ የአቡነ ሰላማ መንበር የሚባል ኑሮ ያውቀው አቡነ ሰላማ ከሳቴ ብርሃን የኢትዮጵያ ሁሉና የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን መንፈሳዊ አባት እንጂ በጎሳ ስም የተደራጀና በአንድ አካባቢ የታጠረ ቤተ ክህነት ወኪላ ያልነበሩ በታድሶ መናፍቃን በጎሳዊ ፖለቲካ መሪዎች ከጀርባ እንደሚዘወር የሚነገረውና ራሱን መርበስ መንበረ ሰላማ እያለ የሚጠራው ስብስብ ስራው በፍጹም አቡነ ሰላማ ከሳቴ ብርሃን የሚወክል ቀርቶ ስማቸውን ለመጥራት የሚገባው አይደለም። እዚህ ላይ ጌታችን ኢየሱስ ክርስቶስ አባታችን አብርሃም ነው እያሉ ያስቸገሩ ለነበሩ ተመጣጣቂዎች የአብርሃም ልጆች ብትሆኑ የአብርሃምን ስራ ባደረጋችሁ ነበር እንዳለው ስለዚህ በታላቁና በቅዱሱ አባት በአቡነ ሰላማ ስም የሚነግዱ ለዘመናችን ጸሐፍት ፈሪሳውያን መጥቀሱ አግባብነት ይኖረዋል። በነገራችን ላይ ታሪክ እንጥቀስ ካልን በአክሱምና አካባቢ ያሉ ጥንታዊ ቅርሶች የአንድ ማህበረሰብ ብሔረሰብ ማንነቶች የስራና የባህል ውጤቶች እንዳልሆኑ እንረዳለን። በዚህ ደግሞ ከአባ ሰላማ ጋር በተያያዘ አስቀድመን ከጠቀስናቸው ሀገራዊ ሀብቶች በተጨማሪ ሌሎች በርካታ ማሳያዎችን መጥቀስ ይቻላል። ከምስራቁ የሮማ አስተዳደር ወይንም ከቢዛንታይን ግዛት በሃይማኖታቸው ምክንያት ወደ ሀገራቸው ተሰደ የመጡ ዘጠኝ ቅዱሳን መጽሐፍ ከውጭ ቋንቋዎች ወደ ግዕዝ የመለሱ የተረጎሙና በአክሱምና አካባቢ በርካታ ገዳማትን የመሰረቱ ናቸው። ለምሳሌ በዓለማችን በጥንታዊነቱ የሚታወቀው የስድስተኛው መቶ ክፍለ ዘመን የአባ ገሪማ ወንጌል ከዘጠኝ ቅዱሳን አንዱ በሆኑት በአባ ገሪማ ገዳም የሚገኝ ሲሆን ለሀገራችን የመጀመሪያው ገዳም የሆነው ደብረ ዳሞ ከዘጠኝ ቅዱሳን አንዱ በሆኑት አቡነ አረጋዊ በውጭ ስማቸው ሚካኤል እየተመሰረተ ነው። የዛሬዎቹ ወያኔን መስርተናል ብለው የወያኔ አቀንቃኞች ከሃይማኖት ይልቅ ፖለቲካን የሚያስቀድሙ ነውረኛ ጸረ ሕዝብ የሃይማኖት መሪዎች ትግራይ ላይ ካትመው በሽፍትነት የሚያገለግሉ ከዶግማ ከቀኖናና ከስርዓት ያፈነገጡ መንበረ ሰላማ በሚል ሲኖዶስ አቋቁመናል በዚህ ተጣመን እንቀጥላለን የሚያገደንም የለም በሚል እልህ አስጨራሽ ከእግዚአብሔር ጋር ትግል ከጀመሩ ውሎ አድረዋል።
ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳን ስድስት ቁጥር ሁለት የመታገል ግዳጅ አይዘሉት አማራጭ የነብርን ጭራ አይዙ ከያዙ አይለቁ እንደተባለው ሁሉ ትግልን ከጀመሩ ከግቡ ሳያደርሱ መተው የሚገባ አይሆንም። እሳት እንጨት ካልነፈጉት የሚጠፋ አይደለምና ትግልን ለማስጀመር ለመነሳሳት ምክንያት የሆኑት እስካልጠፉ ወይም እስካልተቀየሩ ድረስ ትግል መቀጠል ያለበት ተልእኮና ግዳጅ ይሆናል። ትግል በተለይም አረመኔና ኢሰብአዊ የሆኑ አገዛዞችንና ገዢዎችን ለማስወገድ የተደረገ ትግል መራራ ነው። ከባድ መስዋዕትነትን ይጠይቃል። አንዳንዶች ስብሰባ ጠርተው ንግግር ማድረግና ከገዢዎች ጋር መደራደርና መነታረግን ትግል አስመስለው ሊያቀርቡ ቢጥሩም ወይም ሰላም በሰፈነባቸው አገሮች ሊካሄድ እንደሚችለው እንብዛም ጣጣና መከራን እንደማያስከትል አድርገው ቢገምቱትም እንደ ኢትዮጵያ ባሉ አገራት የሚካሄድ ህዝባዊ ትግል የታጋዮችን ደምና ስቃይ ጠያቂ መሆኑን ደጋግመን ያየነው ነው። በሀገራችን ታሪክ አሰቃቂ ቦታ የያዘው ጸረ ኢህአፓ ቀይ ሽብር የቅርብ ተመክሮና ምሳሌ ነው። ጨቋኝና ጸረ ዴሞክራሲ አገዛዞች ለተቃውሞ ሁሌም መልሳቸው ግድያና አፈና ነውና ትግል መራራ ሆኖ መገኘቱና መካሄዱ ሊወገድ የሚችል አይደለም። በመሆኑም ትግል ብሎ የሚነሳ ይህንን ተረድቶና መከፈል ያለበትን መስዋዕትነት ለመክፈል ዝግጁ ሆኖ መገኘት አለባት። ያባ ትግል ብሎ ሲነሳ ይህንን ተገንዝቦ ነበርና ምንም እንኳን እንደሚጠበቀው ሁሉም በጀመረበት ቆራጥነት ጸንቶ ባይቀጥልም እነሆ እስከዛሬ ሲመሰረት ያነሳውን ሰንደቅ እያውለበለበና ቃል ኪዳኑንም አክብሮ ቀጥሏል። የትግልን መራራነት የሚያውቅ ሁሉ ምክንያት በሌለበት መከራና ስቃይ ወልፍ ሆኖበት ትግል የሚል ጤናማ ሰው እንደሌለ ያውቃል። ላያሌ ዓመታት ትግል በጽናት መካሄዱን ከጥፋትና ኃጢአት ሊፈርጁ የሚፈልጉ ክፍሎች ቢኖሩም ትግሉ ለረጅም ዓመታት እየቀጠለ ያለው የተነሱት ጥያቄዎች ባለመመለሳቸውና ጭቆናውም ባለመወገዱ ነው። ከአጼው ጊዜ ጀምሮ ምላሽ ያላገኘው መሠረታዊ የሕዝብ ጥያቄ ዴሞክራሲን ይመለከታል። ኢ ዲሞክራሲያዊ ስርዓቶች እንዲጠፉ የተደረገው ትግል ገና ድልን አልተቀዳጀም። የአጼውን ስርዓት የተካው ወታደራዊ አገዛዝ የዋሰ አፋኝና አረመኔ ነበር። ይህም ሲወገድ ስልጣን የያዘው ደግሞ ኢ ዲሞክራሲያዊ ከመሆኑ በላይ ሀገርን እንደ ሀገር ሊያጠፋ የተነሳ ዘረኛ ቡድን ነው። ዴሞክራሲ ደብዝዛ ገጽታውን በአገራችን ባለመታየቱ ለዴሞክራሲ የተካሄደው ረጅም ትግል ቀጣይ ሆኖ ይገኛል። ከዚህ አጠቃላይ ነጥብ ተነስተን ወደ ዝርዝሩ ስንገባ 85% በላይ ህዝባችን በቀጥታ የሚመለከተውና ለአገሪቷ እድገት ዋስትና ሊሆን የሚችለው የመሬት ጥያቄ ተገቢውን ምላሽ አላገኘም። መሬት ላራሹ ዛሬም
ወቅታዊና አንገብጋቢ የትግል መፈክር ሆኖ ይገኛል። ዛሬ አሁን በስልጣን ላይ ያለው ቡድን ይባስ ብሎ ያገርን መሬት ለባዳን እየሸጠና አሳልፎም የናንተ ነው ብሎ ቆርሶ እየሰጠ መሆኑ ደግሞ የሚታይ ነው። ምን ቢያርሱ ድንበርን አፋልሱ እውነትም ተረት ሆኗል። ስለዚህም ችግሩ ተባብሷል ይበልጥ ተባላሽቷል እንጂ ምላሽ አላገኘም። ዋናና የብዙሃኑ ጥያቄ የሆነው የህዝብ እኩልነትም እንኳን ምላሽ ሊያገኝ ባስከፊና ያገርን ህልውና በሚፈታተን ደረጃ ተይዟል። ኢትዮጵያን መበታተን መርሃ ግብሬ ነው ብሎ የተነሳው ወያኔ ስልጣን ከመጣ በኋላም ለጭቆኖቹ ቆም ያለው በሚል መመጻደቅ የመገንጠል አንቀጽን ህገ መንግስት በሚለው በራሱ ህገ ወያኔው ቢያፈርስም ብሔረሰብን መሰረት ያደረገ ፌዴራላዊ ስርዓት አሰፈንኩ ቢልም በመሰረቱ ጭቆናን ቀጥሎ መብትን ነፍጎና ረግጦ የራሱን ጎጠኛ የበላይነት በህዝብ ላይ ጭኖ ጠላት የሚላቸውን ብሔረሰቦችን እያጠቃ መሆኑ ተረጋግጧል። መድበለ ፓርቲም አለ ተብሎ ሲለፈፍ ከርሞ ሐቁ ይፋ ይውጣ በሚል እነሆ ያንድ ድርጅት የበላይነት ወይም አገዛዝ ይፋ ሆኗል። ሲሳይ ያለቀበት አንበጣ በድንጋይ ላይ ያርፋል እንደሚባለው የኢትዮጵያ ህዝብ እየታገለና ደሙን እያፈሰሰ በተደጋጋሚ ግን ድልና ሲሳይን እየተነጠቀ መቀጠል የግድ ሆኖበታል። ሊሆን አይችልም የባሰ ሊመጣ አይችልም እየተባለ ግን የባሰው እየመጣና መብት ረገጣው መረን እየለቀቀና እየተባባሰ የአገር ሉዓላዊነት ይበልጥ እየተደፈረ ህግና ፍትህ እየተቀበሩ ግፉ ሞልቶ ተርፎ እየፈሰሰ ሲሄድ ማየት ዜጎች ተገደዋል። ታዲያ የመከራው በረዶ ሳይሟሟ የጭቆናው ጨለማ ጠፍቶ በብሩህ የዴሞክራሲ ቀን ሳይተካ እንዴት ትግልን ማቆም ይታሰባል? አመት በአመት ቢተካና ዘመን ቢለዋወጥ የአገራችን የመከራ እውነታ አልተቀየረም። ሳይታገሉ ጣይ ሳይዋጉ ገዳይ መሆን አሁንም የሚቻል አይደለም። ትግል መቀጠሉ የግድ ነው። የግዴታ ግን የሁሉም ሊሆን አይጠበቅም። ግዴታውን ሊቀበሉ የሚችሉት አገራቸውንና እየተሰቃየ ያለው ወገናቸውን ከራሳቸው አብልጠው ሊያፈቅሩ የሚችሉት ብቻ ናቸው። ጀግንነትና ድፍረት ደግሞ የዚህ አይነቱ ፍቅር ውጤት ናቸው። አለበለዚያ ራስ ወዳድነት ይሰፍንና ይህም አቅፎና አብሮ የሚያመጣውን ፈሪነት ያነግሳል። ፍርሃት ሲሰፍን ደግሞ ዘፈኑ የትግል ሳይሆን የእጅ መስጠትና የፈሪ ለእናቱ መሆኑ አይቀርም። ወዳደርነት ይገናል። አገርና ህዝብም ጉዳትን በከባዱ መቀበል ይገደዳሉ። በመሆኑም ጸንቶ መታገልን የሚያስቸለችሉና ከትግል መራቅን ብልህነት ወይም ብልጥነት አድርገው የሚወስዱ የተሳሳቱ ናቸው። ለሀገር ደግሞ ዜጋ የሚታገለው በኮንትራት ለተወሰነ ጊዜና አመታት ብቻ ሊሆን ባለመቻሉ ኢትዮጵያ በቃት ይህን ያህል አመት ታግለንላታል፣ ቋንቋ ትርጉም የለሽ ነው፣ ግዳጅን መተውና ቃል ኪዳንንም ማፍረስ ነው። የመለስ አገዛዝ ልጡ የተራሰ መቃብሩ የተማሰ ነው። ቁልቁል ወደ ውድቀቱ ጉዞን ጀምሯል ሲባል ውድቀቱን ትናንት ያርገው የሚለው ህዝብ የዚህ አርመኔ 19 አመት መቆየት የሚያቃጥለው በመሆኑ ማመን ሊያዳግተው ይችላል። በተለይም ለትግል አለሁ የሚለው ክፍል በስቶ አለመታየቱና እንደ ቀድሞ ሳይሆን ዛሬ በርካታ ምሁራን ሊያውቁ ሲገባቸው ኢትዮጵያዊነትን ትተው ወደ ጠባብነት መውረዳቸው ተመሳስሎ መኖርና በእንብርክክ መታገል ብልህነት ብለው ከወሳኝ ትግል ሲርቁ ትግልን እንመራለን ያሉት እንኳን ሊመሩ ህልውናቸውን ጠብቀው ለመቆም ሲያቀታቸው ሲያይ ሰፊው ህዝብ ከቢጻ ተስፋ ሊያውቀው ቢነሳ የሚፈረድበት አይሆንም። ግን ጨለማው ሲበረታ ኮከቦች ይታያሉ እንደሚባለው ከደይኑ ባሻገር ተስፋ ጨሰጪ ክስተቶችን ማየትም መቻሉን ማወቅ ያስፈልጋል። ወዳም ላቆችና ራስ ወዳዶች በመድረኩ ጫጫታ ያበዙም ሀቀኛ ሀገር ወዳዶች አሁንም በርክተው አሉ። ካዲና ጎጠኛ ሞራን የፈሉትን ያህል የተጀመረውን ትግልን ቀጥላለን። ኢትዮጵያን አንክድም፣ ለወዳችን አድረን ለወያኔ ሰግደን አንዋረድም የሚሉ በርካታ ከመሆሮች አሁንም አሉ። የትግል መሰረት የሆነው የኢትዮጵያ ህዝብ ደግሞ አሁንም ያው ኢትዮጵያዊ፣ ያው ለውጥ ፈላጊ፣ ያው አታጋይ ካገኘ ታጋይ ህዝብ ነው። ስለዚህም ድልን ነገ እንደምንቀዳጅ እምነታችን ጽኑ ሆኖ በቆራጥነት ትግላችንን መቀጠል ይኖርብናል። የመለስ አገዛዝ ጎኑ እየሳሳ መጥቷል። አሌ ብሎ የሚያሰማው ጩኸት የዚህን አቅነት ገላጭ ነው። ጭምብሉን አውልቆ የአንድ ገዢ ፓርቲ ስርዓትን ማስፈኑ ጥንካሬ ሳይሆን የድካሙ ምልክት ነው። የራሱ ሙስና ዝቅጠትና ክፍፍል ለውድቀቱ እያዘጋጀው ነው። ይህ ሐቅ ሆኖ ሳለ ውድቀቱ አለመፋጠኑ የህዝብ ድርጅታዊ ይዞታ ገና በመሆኑ ነው ማለት ሐቅን መናገር ነው። ሞት ይዞ ይሞታል ነውና ከህዝብ ጎራ ተመሳስለው የገቡ የወያኔ ሰርጎ ገቦች ትግሉን ጎድተውታል። በሀገራችን ጉዳይ ጣልቃ የሚገቡ ባዕዳንም የህዝብን ትግል አጥቅተዋል። አስመሳይ ሐዋርያዎችንም ማመን አዳግሟል። ከሁሉም በላይ ግን ጠላትና ወዳጅን በቅጡ መለየት ማቃቱ ውዥንብርን መስፈኑ ለወያኔ አገዛዝ ጠቅሞታል። የመለስ አገዛዝ የኢትዮጵያና የህዝቧ ጠላት ሆኖ ሳለ እንደ ወዳጅ ታይቶ ለድርድርና ለእርቅ ሲጋበዝ፣ በሁለገብ ትግል ሊወገድ ሲገባው ሰላማዊ ትግል ግን በገቢር ትግል ለምኔ በሆነ አቋም ሲያዝ ወዘተ፣ አልፎም ይህን አረመኔ ቡድን ጠላት ነው ብለው በተነሱትና ህዝብን ሊያስተባብሩ በጣሩት ላይ ሲዘመትና ትግል ሲደናቀፍ 19 ዓመታት አልፈዋል። ይህን ሁኔታ በመሸፋፈን ህዝብ ለትግል አልተዘጋጀም፣ ወጣቱ ከፖለቲካ ርቋል፣ ስደት እንጂ ትግል ፈላጊ ትውልድ የለም በሚሉ ሰዎች ማጠየቂያ ፈለገውም ስህተት መሆኑን ቢያንስ ወያኔ ሲገባና ከዚያም ወዲህ ለምሳሌ በ1997 ዓ.ም አታጋይ ባገኘበት የተሰዋ ወጣት አሳይቷል። ብዙዋኑ ወጣት ስደትንም ያገኘና የሚፈልግ አለመሆኑም የሚታወቅ ነው። ድርጅቶች የሚጠበቅባቸውን ግዳጅ ሊወጡ ያልቻሉት ይመራሉ ሲባሉ የመደናገርና ክፍፍል ነጸብራቅ የሆኑት አለ ምክንያት አይደለም። እይታቸውና ርዕዮታቸው የጠራ ባለመሆኑ ነው። ከሁሉም በፊት ድርጅታዊ ይዘታቸውም ጠንካራ ካለመሆኑም ነው። የተዛባና ያልተመጣጠነ ግንዛቤና አቅም በመስፋኑ ህብረት ሲሞከር ሳይውል ሳያድር የዘይትና ውሃ ቅልቅል መሆኑ ተደጋግሞ ታይቷል። ለአመታት ትግሉን የቀጠሉትንም በግትርነትና በጀመሩበት አቋም ሙጭጭ ብሎ በመቆየት የሚከሱት ክፍሎች ደግሞ ያልተገነዘቡት ማንም ድርጅት ቢሆን ዳለው ክረምት ድልድይ ሲሰራ ወይም የዳሸን ተራራን ብርድ በስስካኔቴራ ሊጋፈስ ሲሞክር የሚታይ አይደለም። በጽናት ትግሉን በመቀጠላቸው አቋማቸው አልተቀየረም ብለው ለምሳሌ ኢህአፓን የሚያወግዙት ክፍሎች አንድም የተደረጉትን የመርህ ግብር መሻሻሎች የማያውቁ ከመሆናቸው ሌላ በዋናው ግን ለምን ጸንታችሁ ታገላችሁ ክስ መሆኑ የሚካድ አይደለም። መሰረታዊ የህዝብ ጥያቄዎች ዛሬም ምላሽ ባለማግኘታቸው ጥያቄዎቹ ዛሬም ሲነሱ ይዘታቸው ከቶም ሊቀየር የሚችል አይደለም። መሬት ላራሹ፣ መብት ለብዙሃኑ፣ ሉዓላዊነት ለኢትዮጵያ፣ ዴሞክራሲ ለህዝብ ወዘተ ተብሎ ትግሉ ሲቀጥል የን ትግል ማንቋሸሽና ማጣጣል አይገባም። ይህ ደግሞ ግባችንና ዓላማችን ምንድነው? ከዚያስ መድረሻውስ መንገድ የሚሉ ጥያቄዎችን ያስነሳል። ኢትዮጵያንና አልፎም ዓለምን በአዲስ ቀኝ ገዥነት የሚረግጡና የሚበዘብዛሉና እነዚህን ማውገዙም የግድ ይሆናል። ያባ የሀገራችንን ተጨባጭ ሁኔታ እና የህዝብን ፍላጎት በማጤን በ1976 ዓመተ ምህረትም ሆነ ከዚያ በኋላ በመራ ግብር ደረጃ አስፈላጊ ያላቸው ለውጦች ያደረገ ሲሆን ተመሪ ርዕዮትም አንጻር ሶሻል ወይም ህብረተሰባዊ ዴሞክራሲን ይዘቲ ብሎ ይገልጻል። ካለም አመታት አልፈዋል። ይህ ባዶ ቃል ሳይሆን በይዘቱ ዴሞክራሲ ለሰፊው ህዝብ አለገደም የብዝበዛ ስርዓትን መጻረር ሉዓላዊነትን ማስከበር በተጨባጭ ደግሞ አርሶ አደሩን የመሬት ባለቤት ማድረግ ሰርቶ አደሩን መብት ማጎናጸፍ የሀገር አንድነትን በእኩልነት ማስፈን ዙሪያ ማረጋጋት የሚሉትን ያቀፈ ነው። ይህም ማንኛውም የሀገሪቱ ዜጋ በዴሞክራሲያዊ ስርዓት ውስጥ መብቱ ተከብሮ የሚኖርበትን ኢትዮጵያን ማለት እንጂ ያንደኛው አምባገነንነት በሌላው ላይ የሚጫንበት የሚነግስበት ማለቱ እንዳልሆነም ግልጽ ሊሆን ይገባል። ስለዚህም ያው ቢሆንም ቢመስልም አዲስ መሆኑ ደግሞ ግልጽ ሊሆን የሚገባው ነው። የህዝብ መሰረታዊ ጥያቄዎች ምላሽ አልባ በመሆናቸው በጽናትና ሳይሸራረፉ መቅረባቸው ያው ያንኑ መቀጠል ቢመስልም ቢሆንስ መጭተቶ ነው። ተብሎ ግን አዲስ ሁኔታና ክስተትን መቋቋም ያለበት ነውና ይዘቱና መፍትሄው በዚያው መልክ የተለየ ይሆናል። ሶስት ጨቋኝ ስርዓቶች መተውብናል ቢባልም እያንዳንዳቸው የየራሳቸው ጠባይና ይዘት አላቸው። ትኩረታችንን የሚስበው የዛሬው ነውና የወረሳቸውን ችግሮች አባብሶ ቢቀጥልም የራሱን ልዩ ልዩ ችግሮች ቀፍቅፎ የህዝብና የሀገርን መከራ አበርክቷል። በዘረኝነት ወይም ጎጠኝነት ወይም በብሔረሰብ ልዩነትና ጭቆና ላይ የተመሰረተ የፖለቲካ ስርዓት በይፋ አስፍኗል። ይህ በዚህ አይነት ይዘቱና መልኩ በኢትዮጵያ የመጀመሪያው ነው ቢባል ትክክል ነው። እንዳለፉት ስርዓቶች ሁሉ ያርሶ አደሩን የመሬቱ ባለቤትነት ቢጻረርም ከሌሎቹ በተለየ ደረጃ ደግሞ የሀገርን መሬት ለሱዳን አስረክቧል። የሀገርን መሬት በርካሽ ለባዳን ሰጥቶ አርሶ አደሩን አፈናቅሏል። የሀገሪቱን የተለያዩ የኢኮኖሚ ዘርፎች ማለትም የባንክ፣ የኢንዱስትሪ፣ የጅምላና የችርቻሮ ወዘተ ባንድ ድርጅት የወያኔ ባለቤትነት ስር እያስኬደ ይገኛል። ባንድ ብሔረሰብ የበላይነት ላይ የተመሰረተ አገዛዝም በመሆኑ ለትግሉ ሌላ ውስብስብ ይዘትን ሰጥቷል። በምዕራቡ ኃይል የሚደገፍና ከሀገር የቅርብና የሩቅ ጠላቶችም ጋር የወገነ በመሆኑ ለተጻራሪዎቹ ማለትም ለትግሉ በቀላሉ የማይታለፍ ጋሬጣን ዘርግቷል። በብሔረሰብ ደረጃ ድርጅቶች የበዙ ከመሆኑም ሌላ የህዝብን የጋራ እንቅስቃሴ የሚያደናቅፍ ሆነው አንድም ካገዛዙ ጎን ሲሰለፉ በሌላ በኩል ደግሞ ኢትዮጵያዊነታቸውን ክደው በጋራው ትግል የማይታቀፉ ሆነዋል። ይህንንና ሌሎችንም ወያኔያዊ ክስተቶችን በማጤን ዛሬ ዋናው የሀገር ማዳንና የዴሞክራሲ ትግል የሚጠይቀውን ትግል በስልትና በቆራጥነት ማካሄድ ያስፈልጋል ማለት ነው። ያባ ለሰፊው ህብረተሰብ የሚበጅ ዴሞክራሲን ለማስፈል በሚል ሲታገል ሁኔታዎችን አጥኖና ዛሬም ቢሆን ግን ከትግል ውጪ መፍትሄ አለመኖሩን አምኖና ተቀብሎ ነው። ሀገርን ለማዳንና የህዝብን ጥቅም ለማስጠበቅ ከትግል ውጪ ሌላ መፍትሄ የለም። በጥገና እርምጃዎች መረባረቡ ህሊናን ቅቤ ለመቀባት ለግለሰቦች ይረዳ እንደሆነ እንጂ የሀገርን መሰረታዊና ከባድ ችግር ከቶም የሚቀርፍ አይሆንም። በወያኔ ስርዓት ውስጥ የሚወሰዱ የጥገና እርምጃዎች ውጤታቸው ኢምንት ነው። ዋናው ግዳጅ ኢትዮጵያን የሚጎዳውን ስርዓት ማፈራረስና አገዛዙንም ማስወገድ ነው። ስለዚህም ዋናው ትግል ይህን ግዳጅ ሊወጣ የተነሳ እንጂ በአገዛዙ ስር ግብረሰናይ መሰል እንቅስቃሴ ማድረግ ያውም ይህም ከተቻለ ሊሆን አይገባም። ከህገወጡ ስርዓት ጋር ተቃቅፈውና በሙስና ከበከተው አገዛዝ ጋር በቀጥታም ሆነ በተጨባጭ ተባብረው የጠቅሞ ወይም የፈረፋሪው ተቋዳሽ የሆኑት የሚሰብኩት የቀስ በቀስ ለውጥ ወይም ተቻችሎ መኖር ወይም ማንንም አንደግፍም ማንንም አንቃወምም የሚል ልፈፋ ለሀገር ጎጂ ነው። ኢትዮጵያ ዛሬ በምትገኝበት ቀውጢ ጊዜ ምላሹ ወያኔንም አንደግፍ ሌላውንም አንደግፍ የሚል ሳይሆን ሀገርን ለማዳን በትግሉ እንሰማራለን የሚል መሆን አለበት። ሀገር ልትጠፋ ስታጣጥር ሰበቦች ደርድሮ በዝምታ ማየቱና የራስን ኑሮ ማደላደልና መግፋቱ ነገ በታሪክ የሚያስጠይቅ ጥፋት ነው። ለዚህም ነው ኢህአፓ አሁንም ቢሆን ለመራራው ትግል አብረን እንነሳ ብሎ ጥሪ የሚያቀርበው። ትግል የግድ በመሆኑ ለሀገርና ለህዝብ ሲባል የፈሰሰው የብዙ ሺህ ዜጎች ደም የጻፈው ታሪክና ተመክሮ የህዝብ ቅርስ ነው። ለቀጣዩ ትግል መሳሪያ ነው። ለዚህም ነው እንዳይን ብሌናችን ልንከባከበውና ከታሪክ በራጆችም ጥቃት ልንጠብቀው የሚገባው። የሰማዕትን ታሪክ መንከባከቡ ለትግል መቀጠራችን አስፈላጊ ነው። አዲሱን ትውልድ ለማስተማርና ለሀገር መሞት ህይወትና ዳግም ትንሣኤ መሆኑን ለማስረዳትም ይጠቅማል። ከዛሬው ትውልድና ህዝብ ፊት ተደቅኖ ያለው አብይ ጉዳይ የህዝብን ያልተከበሩ መሰረታዊ ጥያቄዎችን ማስከበርን ይመለከታል። ይህን እውን ለማድረግ ህልውናዋ በወያኔ የተጠቃውን አገራችንን ለማዳን መረባረብ የማይታለፍ ግዳጅ ይሆናል። ለአገርና ለህዝብ ሲባል የፈሰሰው የብዙ ሺህ ዜጎች ደም የጻፈው ታሪክና ተመክሮ የህዝብ ቅርስ ነው። ለቀጣዩ ትግል መሳሪያ ነው። ለዚህም ነው እንዳይን ብሌናችን ልንከባከበውና ከታሪክ በራጆችም ጥቃት ልንጠብቀው የሚገባው። የሰማዕትን ታሪክ መንከባከቡ ለትግል መቀጠላችን አስፈላጊ ነው። አዲሱን ትውልድ ለማስተማርና ለሀገር መሞት ህይወትና ዳግም ትንሣኤ መሆኑን ለማስረዳትም ይጠቅማል። ከዛሬው ትውልድና ህዝብ ፊት ተደቅኖ ያለው አብይ ጉዳይ የህዝብን ያልተከበሩ መሰረታዊ ጥያቄዎችን ማስከበርን ይመለከታል። ይህን እውን ለማድረግ ህልውና በወያኔ የተጠቃውን አገራችንን ለማዳን መረባረብም የማይታለፍ ግዳጅ ይሆናል። ለሀገርና ለዲሞክራሲ መታገል የማይነጣጠሉ ናቸው። ድሉን በተደጋጋሚ የተቀማ ህዝብ የዲሞክራሲን ጉዳይ ለሌላ ጊዜ ተወው የሚልን ማዘናጋ ሊያዳምጥ አይገባውም። በአንጻሩ ደግሞ መብታቸውን አስከብረው እንዳሉ ህዝቦች በመለስተኛ ጉዳዮች ሁሉ ሊነታረክና ጊዜ ሊያጠፋ የሚፈቅድለት ሁኔታ የለም። ያባ ይህን ሁሉ ተረድቶ ትግሉን ቀጥሏል። ትግሉም ይቀጥል ይላል። ጥሪው የኢትዮጵያ እንጂ የድርጅት አይደለም። ጆሮ ያለው ይስማ።
ቀድሞ ለፋሽስቶ ያቆየበትን ዛሬ ለቦተኞ እንበረከት የነፃነት ዋጋ ድምፅህ ከዚያ ነው። ዘዘርን አስመርክ ግንባርክን አሳየው 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 ለመድብ ለፓርቲ ቀድሞ የታገለ መካይ ተፋላሚ ከጎን ያታገለ ሕግ የበላይ ይሁን ብለህ ያስተማርከው ሉዓላዊነት በቅርብ የያዝከው የአገር ክብር መላሽ ኢህአፓ እውነት ነው የሕዝብ ተስፋ ነህ ግንባርክን አሳየው።
Goodbye, can I buy you? 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 Goodbye,